ዘመኑ ሲደርስ አዳምን አስበው ወደ ዓለም መጣ ከሲኦል ሊያድነው ከድንግል ማርያም በግርግም ተወልዶ ከስጋዋ ስጋ ከነፍሷ
ሁረተ ሰባሰገል የሰባሰገል ጉዞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከልዑል ቦታውና ከመንበሩ ወርዶ በሥጋ ማርያም በተገለጠ ጊዜ የምሥራቹን ቀድመው ከሰሙትና አይተው ካረጋገጡት ቀዳሚ ሰዎች መካከል ሰባሰገል ይጠቀሳሉ። ሰባሰገል ማለት የጥበብ ሰዎች ማለት ሲሆን የጌታን መወለድ በምሥራቅ በኩል ወጥቶ በተመለከቱት ኮከብ ተረድተው ሊሰግዱ እጅ መንሻ ሊያቀርቡ ወደ ቤተልሔም የመጡ የምሥራቅ ሰዎች ናቸው። ማቴዎስ ምዕራፍ 2 ልደቱን በኮከብ መውጣት እንደምንድን ነው የተረዱት ቢሉ በትውፊት እንደምንረዳው በትርጓሜ ወንጌል እንደተጻፈው ቅዱሳን መላእክት ለአዳም ወርቅ፣ ዕጣንና ከርቤ ሰጥተውት ነበርና ከአዳም ልጆችና የልጅ ልጆች እየተወራረሰ ከምሥራቅ ሰዎች እጅ ገብቷል። የምሥራቅ ሰዎችም ጠቢባን ነበሩና በአንድ ወቅት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ ይመለከታሉ። ይህንን ጊዜ ስዕሉን በሰሌዳ ብርት ቀርጸው በማኖር ለልጆቻቸው እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ለሚወለደው ንጉሥ ወስዳችሁ ገብሩለት ብሏቸው ነበር። ዘመኑ በደረሰ ጊዜ እንደነገሯቸው ኮከቡን ሲመለከቱ የጌታን መወለድ ተረድተው አምሃውን ይዘው ሊሰግዱ ወደ ቤተልሔም መጥተዋል። የኮከቡ ለሰባሰገል መገለጥ ፍቃድ እግዚአብሔር ያለበት መሆኑን የሚያስረግጥልን ነው። ይኸውም ኮከቡን አይተው ጉዞ ከጀመሩበት ጊዜ አንስቶ ቤተልሔም ደርሰው ጌታችንንና አምላካችንን በከብቶች ግርግም በጨርቅ ተጠቅልሎ እስከሚያገኙበት ድረስ በምሥራቅ ያዩት ኮከብ ይመራቸውና ይከተላቸው ነበር። እነሆም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ማቴዎስ 2 ከቁጥር 9 እስከ ቁጥር 10 ከሰማያት ወርዶ
የውሃ ጥምቀት ያጠምቅም ነበረ ስለ ጌታ መምጣት እየተናገረ ያን ጊዜ ኢየሱስ በውሃ ሊጠመቅ ከገሊላ መጣ እጅግ የሚያስደንቅ ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ
የሰባሰገል መምጣት የራሱ የሆነ መነሻ አለው። መነሻውን ስንመለከት መላእክት ለሕያዋን ማጫ እንዲሆን ሦስቱን ንዋየ ወርቅ፣ ዕጣን፣ ከርቤን ለአዳም ሰጡት። ከዚያን ጊዜ ጀምሮ ሲወርድ ሲዋረድ በአባታቸው እጅ ገባ። አባታቸውም ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋየ በሰሌዳ ብርት ቀርጸው አኖሩት። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ለሚወለደው ሰማያዊ ንጉሥ ወስዳችሁ ስጡት ብሏቸው ነበርና ሰምተው መጥተዋል። በልዓም ከያዕቆብ ቤት ኮከብ ይወጣል ያለውን ሰምተው ይዘው መጥተዋል። ኦሪት ዘኍልቍ ምዕራፍ 24 ከቁጥር 17 ትሩፋን በባቢሎን ሳሉ ንግሥት ሳባ ወአረብ እጅ መንሻ ያመጣሉ እያሉ ሲጸልዩ ይሰሙ ነበርና ይህንን ይዘው መጥተዋል። ባሮክ አቴና ወርዶ ነበር። ያን ጊዜ ዛሬ የሀገራችሁ ንጉሥ የሚገብረውን ወርቅ ኋላ ከእኛ ወገን ንጉሥ ሲወለድ ይገብረዋል ብሎ የነገራቸውን ይዘው ነው። እንዲሁም ነቢየ እግዚአብሔር ዳንኤልም በተመሳሳይ ይህንኑ ስለነገራቸው ነው።
የምወደው ልጄ ይሄ ነው እያለ አብም ተናገረ በደመና እያለ ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ በርግብ ተመስሉ መንፈስ ቅዱስ መጣ ከዚህም በኋላ ጌታም እንደወጣ
የሰባ ሰገል ማንነት ከሶስቱ ሰባ ሰገል ወይም የጥበብ ሰዎች መካከል አንደኛው ኢትዮጵያዊ እንደሆነ የሚነገር ትውፊት አለ። ይኸውም የመጽሐፍ ቅዱስ መረጃዎችንም መሰረት ያደረገ ነው። በፊቱም ኢትዮጵያውያን ይሰግዳሉ። የሳባና የአረብ ነገስታት እጅ መንሻ ያቀርባሉ። መዝሙር 71 ከቁጥር 9 እስከ 10። በእርግጥም በወቅቱ በታላቅነታቸውና በጥበባቸው ከሚታወቁ መንግስታት መካከል የአክሱም መንግስት በቀዳሚነት የሚጠቀስ ነው። የአክሱም ስልጣኔ የሚጀምረው ከውልደተ ክርስቶስ በፊት ነውና፣ ስለሆነም በወቅቱ አክሱማውያን በጥበባቸው የሚታወቁ ስለነበርና ግዛታቸውም በምስራቅ በኩል ባህር የሚሻገር ሰፊ ነበርና የምስራቅ ሰዎች ከተባሉት ሰባ ሰገል ወይም የጥበብ ሰዎች መካከል ኢትዮጵያ ሊሆኑ እንደሚችል ይገመታል።
ዘመኑ ሲደርስ አዳምን አሰበው ወደ ዓለም መጣ ከሲኦል ሊያድነው ከድንግል ማርያም በግርግም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ወስዶ ቃሉን ከስጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ።
የሰባ ሰገል ጉዞ ያለው አንድምታ፣ አንደኛ የጌታችን መወለድ ሕዝብና አሕዛብን አንድ ማድረጉን አስረግጦ ያስረዳል። ቅድመ ልደት አሕዛብና ቤተ እስራኤል በምንም ምን አይተባበሩም ነበር፣ በስርዓትም ይለያዩ ነበርና በአዲስ ሕግ በወንጌል አንድ ስለሚያደርጋቸው ከአሕዛብ ወገን ሰባ ሰገልን ከምስራቅ ጠርቶ ለቤተ እስራኤል ብቻ ሳይሆን ለቤተ አሕዛብም የሆነውን ልደቱን ገልጾላቸዋል። አሕዛብንም ስለ መውደዱ አምሃ ስጦታቸውን ተቀብሏቸዋል። ሁለተኛ፣ በእስራኤል ዘለፋ የአሕዛብን ተስፋ አጽንቶበታል። ይኸውም አሕዛብ እኛስ እንኳን በሩቅ የነበርን ስንቀርብ፣ በአፍአ የነበርን ወደ በረከት ስንመጣ በቅርብ የሆኑ እስራኤል ወገን ተብለው የተነገረላቸው ምሳሌ የተመሰለላቸው ሱባኤ ተቆጥሮ ትንቢት የተነገረላቸው እስራኤል እንዴት አላመኑም ብለው አሕዛብ በተስፋ እንዲኖሩ ነው። ለምን ቢሉ ከዚህ በፊት ነገሥተ ፋርስ ለጸብ ለጦርነት ካልሆነ በቀር ለፍቅር አይመጡም ነበርና። በጌታችንና በአምላካችን መወለድ ፍቅርና አንድነት እንደተጀመረ ለማጠየቅ ነው። ራሱ ፍቅር የሆነ እግዚአብሔር በፍቅር በተገለጠበት ነገረ ሥጋዊው ፍቅርን ሰብኮልናልና አሕዛብንና ሕዝብን በፍቅር አንድ አድርጓልና። ሶስተኛ፣ መጽናት ለበረከት እንደሚያበቃ ያስረዳናል። ሰባ ሰገል ኮከቡን ካዩበት ጊዜ አንስቶ ለሁለት ዓመታት ያህል በተስፋና በትዕግሥት ጸንተው ጌታቸውን እስኪያዩትና እስከሚያገኙት ድረስ ደክመዋል። መቼም የአምላክን ልደት ከማየት የሚበልጥ ዕድል የለምና በጽናታቸው የአምላካቸውን ልደት በአካል ተገኝተው ለመመልከት በቅተዋል። በዚህም ጸንተን ስንጠብቅ፣ በትዕግሥት ስንደክም የእግዚአብሔርን ጸጋና በረከት እንደምንቀበል የመንግሥቱን ምስጢር እንደምንረዳ እንማራለን። አራተኛ፣ መታዘዝን ያስተምረናል። የሰባ ሰገል ጉዞ ፍቃድ እግዚአብሔርን በመከተልና በመታዘዝ የተደረገ ጉዞ እንደነበረ በራእይ የተገለጸላቸውን ፍቃዱን ያለምንም ማቅማማት እሺ ብለው መታዘዛቸውን መገንዘብ እንችላለን። ወደ ሄሮድስም እንዳይመለሱ በሕልም ተረተው በሌላ መንገድ ወደ አገራቸው ሄዱ እንዲል ማቴዎስ 2 ከቁጥር 12። እግዚአብሔር አምላካችን በሕይወት ዘመናችን በሚገልጥልን ምስጢር በሚያሳየን ክብር ውስጥ ለፍጻሜው ይሆን ዘንድ ያሰበውን እግዚአብሔርን ፍቃድ ማገልገልና መታዘዝ እንጂ ባገኘነው አጋጣሚ በተመቻቸልን እድል የራሳችንን ክብር መፈለግና የገዛ ፍቃዳችንን መከተል እንደሌለብን የሰባ ሰገል የመታዘዝ ሕይወት ትልቅ ትምህርት ያስተምረናል። አምስተኛ፣ የሚበልጠውንና የሚሻለውን ለእግዚአብሔር መስጠት እንደሚገባ። ስጦታ በምንሰጠው አካል ያለንን ቦታ፣ የምንሰጠውን ክብር፣ ፍቅራችንንና መውደዳችንን የምንገልጥበት መንገድ ነው። ስለሆነም ሰባ ሰገል ከወርቅ ይልቅ የሚከብር የለምና ከሩቤም በዘመኑ በነገስታቱ ቤት ካልሆነ በቀር የትም አይገኝምና ዕጣንም ዋጋው ውድ ነበርና ስለ መንግስቱ፣ ስለ ንግስናው ወርቁን፣ ስለ ክህነቱ ዕጣኑን፣ መዳኛችን ስለሚሆን ሞቱም ከርቤን አቅርበውለታል ወይም ሰጥተውታል። ይህንንም ሊቁ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ድርሰቱ እንዲገልጾታል። ሰባ ሰገል ሰገዱለት አምላክ ነውና፣ ዕጣን አመጡለት ንጉሥም ነውና፣ ወርቅ አመጡለት ስለኛ በፍቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤ አመጡለት። እኛም በዘመናችን ለእግዚአብሔር ስጦታን ስናመጣ ከሁሉ የሚበልጠውንና የሚሻለውን ካለን ነገር ሁሉ የሚልቀውን ማቅረብና መስጠት እንዳለብን እንማራለን። ስድስተኛ፣ እግዚአብሔርን ባለጠግነት ያስረዳናል። እግዚአብሔር በስጦታውና በጸጋው ባለጠጋ ስለሆነ ለሰው ልጆች የሚሰጠው ስጦታ እጅግ የሚከብርና ደስ የሚያሰኝ ነው። ሰባ ሰገል ከቤተ አሕዛብ በእስራኤል ከተናቁት ወገን ቢሆንም እግዚአብሔር ግን እጅግ የሚከብር የልደቱን ነገር ገልጦ አሳይቷቸዋል። ከዚህም እግዚአብሔር ሲሰጥ እንዲሁ በልግስና ከሁሉ የሚበልጥና የሚሻል ስጦታን እንደሚሰጥ እንረዳለን። ስለሆነም ከእግዚአብሔር የሆነውን ይህንን የሚሻልና የሚበልጥ ስጦታ እንቀበል ዘንድ እግዚአብሔርን ተስፋ አድርጎ መውጣት፣ በመንገዳችንም ፍቃዱንና ሐሳቡን መታዘዝ፣ ማገልገል፣ ከራሳችን ክብር ይልቅ የአምላካችንን ክብር መፈለግ ይጠበቅብናል። በዚህም የእግዚአብሔር ጸጋ የመቤታችን ረድኤት አይለየን። አሜን። አዘጋጅ
ከሌሊት መጾምን ወደደ በዲያብሎስ ያኔ ጌታ ተፈተነ። ሰይጣንም እንደ ጢስ እንደ ጉም በነነ።